ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 23 2015 ዓ.ም ዝግጅታችን ጀመረ። በታጣቂዎች በታጎለው የምዕራብ ኢትዮጵያ የመጓጓዣ አገልግሎት ነዋሪዎች ለእንግልት እንደተጋለጡ ተናገሩ።
ትራንስፖርት ቆርጦ ቡናውን ኑሮ ውድነት ራሱ በጣም ጣሪያ ነክቶብናልና ይሄ አሁን ለሚመለከተው አካል ተላልፎልን መንገዱ ቢፈተሽልን በጣም አሪፍ ነው።
አስቤዛዎች የሚገቡልን ግባቶች በአጠቃላይ ግባት የሚገባልን ከዛ አካባቢ ነው። አሁን እሱ በመቋረጡ ምክንያት አንደኛ ማህበረሰቡ ላልተዳረገ ወጪ ተዳርጓል። መግባት ያለባቸው የፍጆታ እቃዎች ገቡ አይደሉም።
በጉዳዩ ላይ አስተያየት ከሰጡን መካከል የተወሰኑትን ነው የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል። በጦርነት የተጎዳውን የአማራ ክልል መልሶ ለመገንባት ከግማሽ ትሪሊዮን በላይ ብር ያስፈልጋል ተብሏል። እነዚህንና ሌሎችን ዘገባዎች በምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ዝግጅቱን በመምራት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ካም፣ በፌስቡክ አት አምሃሪክ ቪኦኤ አምሃሪክ ቅርታ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ ነን። እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸዋለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አሁን የዕለቱን ዋና ዋና ዜናዎች። ለዛሬ ከያዝናቸው ዜናዎች መካከል የሱዳን ጦር ከተፋላሚው የፈጥኖ ደራሽ ጦር ጋር የሚያደርገውን ንግግር አቋረጠ፣ የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ ምዕራቡ ዓለም በዩክሬን የዘር ማጥፋቱን እየደገፈ ነው አሉ፣ ዩናይትድ ስቴትስ ለዩክሬን ተጨማሪ የ300 ሚሊዮን ዶላር ወታደራዊ እርዳታ እንደምትሰጥ ተነገረ፣ ቻይና ከዩናይትድ ስቴትስ መከላከያ ሚኒስትር ጋር የቀረበውን የስብሰባ ግብዣ ውድቅ አደረገች የሚሉት ናቸው። አሁን ወደ ቀሪዎቹ ዝርዝር ዜናዎች እናልፋለን። የሱዳን ጦር ሰራዊት አገሪቱን በበላይነት ለመቆጣጠር ለሳምንታት ሲዋጋ ከሰነበተው የፈጥኖ ደራሹ ኃይል ጋር የጀመረውን ንግግር ማቋረጡን የሰራዊቱ ቃል አቀባይ ዛሬ ረቡዕ አስታውቋል። ውሳኔው ሁለቱም ወገኖች ሱዳንን ወደ ከፋ ቀውስ የከተታትን ግጭት እንዲያቆሙ ሲያደራድሩ ለቆዩት የዩናይትድ ስቴትስና ሳውዲ አረቢያ ትልቅ ክስረት ነው ተብሏል። የሱዳን ጦር ጠቅላይ ቃል አቀባይ ብርጋዴር ጄኔራል ናቢል አብደላ ለአሶሺየትድ ፕሬስ እንደተናገሩት እርምጃው የፈጥኖ ደራሹ ኃይሎች የሰብአዊ ተኩስ አቁም ስምምነቱን በተደጋጋሚ በመጣሳቸውና በዋና ከተማዋ ካርቱም የሚገኙ ሆስፒታሎችንና የሲቪል መሰረተ ልማቶችን በተከታታይ ይዘው መቆየታቸውን በመቃወም የተወሰደ እርምጃ ነው ብለዋል። አብደላ አክለውም ተጨማሪ እርምጃዎች ላይ ከመወያየት በፊት ሰራዊቱ የተኩስ አቁም ዝርዝር ነጥቦች ሙሉ በሙሉ ተግባራዊ መደረጋቸውን ማረጋገጥ ይፈልጋል ብለዋል። ተፋላሚዎቹን ወገኖች ሲሸመግሉ ከቆዩት ሳውዲ አረቢያ ወይም ዩናይትድ ስቴትስ ስለ ጉዳዩ ወዲያውኑ የተሰጠ አስተያየት የለም። እስካሁን በሁለቱ ወገኖች መካከል በተለያዩ መንገዶች የተጣሱ 7 የተኩስ አቁም ስምምነቶች መደረጋቸው ተመልክተዋል። የሱዳን ጦር ያሳለፈውን የንግግር ማቋረጥ ውሳኔ አስመልክቶ የፈጥኖ ደራሹ ጦር በሰጠው ምላሽ የሳውዲ አረቢያንና ዩናይትድ ስቴትስን ተነሳሽነት ያለምንም ቅድመ ሁኔታ እደግፋለሁ ማለቱን የአሶሲየትድ ፕሬስ ዘገባ አመልክቷል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የምዕራቡ ዓለም ለፕሬዝደንት ቮሎዲሚር ዘለንስኪ የሰላም እቅድ በሚሰጠው ድጋፍ ዩክሬን ውስጥ የዘር ማጥፋትን እየደገፈ ነው ሲሉ ትናንት ማክሰኞ ቡሩንዲ ውስጥ በሰጡት ጋዜጣዊ መግለጫ ተናገሩ። ላቭሮቭ እንደ አውሮፓ አቆጣጠር ግንቦት 31 ቡጅምብራ ውስጥ ከብሩንዲው የውጭ ጉዳይ ሚኒስትር አልበርት ሽንጊሮ ጋር በሰጡት መግለጫ የዩክሬኑ የሰላም እቅድ በምስራቅ የዩክሬንና ክራይሚያ ውስጥ የሩሲያ የሆነውን ሁሉንም ነገር እያወደመ ነው ብለዋል። ላቭሮቭ ይህን ስላሉበት ምክንያት ማረጋገጫ አልሰጡም። ይሁን እንጂ ሩሲያ ምዕራቡ ዓለም በመስራቅ ዶናባስ ግዛትና በሌሎች አካባቢዎች የሩሲያ ቋንቋ ተናጋሪ የሆኑ ዩክሬናውያን ላይ ስለሚፈጸመው ግድያ ችላ ይላል የሚል ክስ ለረጅም ጊዜ ስታሰማ መቆየቷን የሮይተርስ ዘገባ አመልክቷል። የዘለንስኪ የሰላም እቅድ የሩሲያ ጦር እንደ አውሮፓ አቆጣጠር በ2014 ሞስኮ በኃይል ወደ ራሷ የቀላቀለቻት ክራሚያን ጨምሮ ከሁሉም የዩክሬን ግዛቶች ለቆ እንዲወጣ የሚፈልግ ነው። ብሩንዲ የሚገኙት ላቭሮቭ በዚህ ዓመት ቢያንስ አፍሪካን 3 ጊዜ ያህል መጎብኘታቸው ተነግሯል። የዩክሬን የውጭ ጉዳይ ሚኒስትር ዲሞትሮ ኩሌባም ኢትዮጵያን ጨምሮ ሩዋንዳና ሞዛምቢክን የጎበኙት ባለፈው ሳምንት እንደነበር በሮይተርስ ዘገባ ተመልክቷል። አዲስ ያገረሸው የቦኮ ሐራም ታጣቂዎች ጥቃት ትናንት ማክሰኞ 12 ሰዎችን ከገደለ በኋላ ዛሬ ረቡዕ ለአስቸኳይ የቀውስ ስብሰባ የተቀመጡ በሰሜን ካሜሩን የሚገኙ ባለስልጣኖች ካሜሩን፣ ናይጄሪያ እና ቻድ ውስጥ ወደ ጋራ ወሰኖቻቸው ተጨማሪ ወታደሮችን እንዲልኩ ጠይቀዋል። ባለስልጣናቱ በብዙ መቶዎች የሚቆጠሩ በከባዱ የታጠቁ እስልምና አክራሪዎች ወደ ቻድ ሐይቅ አካባቢ ግዛት ሰርገው በመግባት በሚሰነዝሩት ጥቃትና ዝርፊያ ሽብር መቀስቀሳቸው ተገልጿል። አስቸኳይ ስብሰባው የታዘዘው በካሜሩን ፕሬዝዳንት ፖል ቢያ ሲሆን ታጣቂዎቹ ትናንት ማክሰኞ ባደረሱት ድንገተኛ ጥቃት 3 ወታደሮችን፣ 2 የጠረፍ ጠባቂዎችና 2 ሰላማዊ ሰዎችን መግደላቸው ተነግሯል። የካሜሩን ጦር ትናንት ረቡዕ በሰጠው መግለጫ ዚጋጉ በተባለችው የሰሜን ካሜሩን ድንበር ከተማ አቅራቢያ የሌሎች 5 ሰላማዊ ሰዎች አስክሬን ከቁጥቋጦ ውስጥ መገኘቱን አስታውቋል። በአካባቢው የሚገኙ በርካታ የመንግስት ህንጻዎችም በታጣቂዎች መውደማቸውን ጦሩ በሰጠው መግለጫ ጨምሮ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዚምባብዌ የሚገኘው የአሜሪካ ኤምባሲ በዚያች ሀገር ያሉ ዜጎች ለምርጫ እንዲመዘገቡና በምርጫው እንዲሳተፉ በማህበራዊ ሚዲያ ተከታታይ ማስታወቂያ ማውጣቱን ተከትሎ የውጭ ጉዳይ ሚኒስቴር መስሪያ ቤቱ በዚምባብዌ የአሜሪካ ኤምባሲ ተጠባባቂ አምባሳደርን ጠርቶ አነጋግሯል። ኮሎምቦስ ማቮንጋ ከሐራሬ የላከውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ዚምባብዌ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ሊቪት ሙጌጆ ትላንት ማክሰኞ እንደተናገሩት በአሜሪካ ኤምባሲ ጉዳይ አስፈጻሚ የሆኑትን ኢሌን ፍሬንች መስሪያ ቤታቸው ጠርቶ ከሀገሪቱ ምርጫ ጋር በተያያዘ ኤምባሲው በማህበራዊ ሚዲያ ያወጣቸውን ማስታወቂያዎች በተመለከተ አነጋግሯቸዋል። ከበርካታ የትዊተር መልእክቶች መካከል ለምርጫ ተመዝገቡ፣ ድምጻችሁ መሰማቱን አረጋግጡ የሚለው ማስተዋቂያ እንደሚገኝበት ያመለከቱት ቃል አቀባዩ ጉዳይ አስፈጻሚዋ ኢሌን ፍሬንች የውጭ ጉዳይ ተጠባባቂ ሚኒስትር ከሆኑት ሩፊና ቺካቫ ጋር መነጋገራቸውና የአሜሪካ ኤምባሲ የማህበረሰብ ማንቃት የሚመስል ስራ ውስጥ መግባቱ እንዲሁም በዚምባብዌ የውስጥ ጉዳይ ውስጥ ጣልቃ መግባቱን እንዳሳሰባቸው ነግረዋቸዋል ብለዋል። የኤምባሲው ቃል አቀባይ ሜግ ሪክስ የኤምባሲው ጉዳይ አስፈጻሚ እና የውጭ ጉዳይ ሚኒስትር ባለስልጣናት ተገናኝተው መነጋገራቸውን አረጋግጠው ባለስልጣናቱን ያስቆጣው ማስታወቂያ ምንም ችግር እንደሌለበት ተናግረዋል።
በቅርቡ በማህበራዊ ሚዲያ የለቀቅናቸውና በምርጫ ወቅት ሰላም እንዲኖር የጠየቅንባቸው ማስታወቂያዎች አሁንም ተገቢ ናቸው ብለን እናምናለን። ገለልተኛና ፖለቲካዊ ያልሆነው መልእክት የዚምባብዌ የስነ ጥበብ ባለሙያዎችን ስራዎች የሚያንጸባርቁና ወጣቶች በምርጫ ወቅት ሰላም አስፈላጊ እንደሆነ እንዲገነዘቡ የሚጠይቁ ናቸው። ምርጫ የዲሞክራሲ ሂደት ዋና አካል ነው። ሁሉም ዚምባብዌያን በተረጋጋ ሁኔታ መሪያቸውን የመምረጥ መብት አላቸው። ዩናይትድ ስቴትስ የትኛውንም እጩ ሆነ ፓርቲ አትደግፍም። እኛ የምንደግፈው ዚምባብዌያን መሻታቸውን የሚገልጹበት ሰላማዊና ግልጽነት የሚታይበት ሂደት እንዲኖር ነው። ኤምባሲያችን ሰላማዊ፣ ግልጽና ሁሉን አቃፊ ሁኔታ በዚምባብዌ እንዲኖር መወትወቱን ይቀጥላል።
የዚምባብዌ የአፍሪካ ዩኒቨርሲቲ የዓለም አቀፍ ጥናት ክፍል ኃላፊ የሆኑት አሌክዛንደር ሩሴሮ እንደሚሉት ፕሬዚዳንት ኤመርሰን ምናንግዋ የአሜሪካው ጉዳይ አስፈጻሚ እንዲጠሩ ማድረጋቸው ትክክለኛ ውሳኔ ነው ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል። በመጪው ነሐሴ ይደረጋል ተብሎ የሚጠበቀውን ምርጫ በተመለከተም ፕሬዚዳንት ኤመርሰን ምናንግዋ እስካሁን ቀን አልቆረጡለትም።
ዩናይትድ ስቴትስ ለዩክሬን ተጨማሪ የ300 ሚሊዮን ዶላር ወታደራዊ እርዳታ እንደምትሰጥ ተነገረ። ይህ ዳታ ጥቅል የተለያዩ ጦር መሳሪያዎችና ጥይትን ጨምሮ የፓትሪዮት ሚሳኤል መከላከያን እንደሚያካትት የዩናይትድ ስቴትስ የመከላከያ ባለስልጣናት ለቪኦኤ ተናግረዋል። የሩሲያው የዩክሬን ወረራ ከተጀመረ ወዲህ ዩናይትድ ስቴትስ ለዩክሬን ከ37 ቢሊዮን ዶላር በላይ የደህንነት ዳታ መስጠቷም ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቱርክ የኔቶ አባል እንድትሆን የምትሰጠውን ድጋፍ በአስቸኳይ እንድታጠናቅቅ ትናንት በሰጡት መግለጫ አሳሰቡ። ብሊንከን ይህን የተናገሩት ትናንት ስዊድንን በጎበኙበት መሆኑ ተመልክቷል። ቱርክ ያላትን ተቃውሞ ሁሉ በመተው ድጋፏን መስጠት ያለባት ጊዜው አሁን ነው ብለዋል ብሊንከን። ብሊንከን ጨምረውም የባይደን አስተዳደር ቱርክ የF-16 ተዋጊ ጀቶችን አሁኑኑ ማግኘት ይኖርባታል ብለው እንደሚያምን ተናግረዋል። ብሊንከን አስተዳደሩ ሁለቱን ጉዳዮች አያይዞ የማይመለከት መሆኑን ቢገልጹም አንዳንድ የዩናይትድ ስቴትስ ሕግ አውጪዎች አያይዘው እንደሚመለከቱት አምነዋል። ቤጂንግ በመከላከያ ሚኒስትሯ ሎይድ ኦስተን እና በቻይና አቻቸው ሊ ሻንፉ መካከል በሲንጋፖር እንዲካሄድ ዩናይትድ ስቴትስ ያቀረበችውን ስብሰባ ግብዣ ውድቅ ማድረጓን ፔንታገን አስታወቀ። የፔንታገን ቃል አቀባይ ብርጋዴር ጄኔራል ፓት ራይደር ቻይና በግንቦት ወር መጀመሪያ የመከላከያ ሚኒስትሩ ኦስተን ከቻይናው የመከላከያ ሚኒስትር ሊ ጋር በዚህ ሳምንት ሲንጋፖር ውስጥ እንዲገናኙ ያቀረብነውን ግብዣ ውድቅ ማድረጓ ዛሬ ሌሊት ለዩናይትድ ስቴትስ አስታውቃለች ሲሉ ከትናንት በስቲያ ሰኞ በሰጡት መግለጫ አመልክተዋል። የቻይና ቃል አቀባይ ማኦ ኒኒንግ ትናንት ማክሰኞ በሰጡት መግለጫ በቻይናና በዩናይትድ ስቴትስ መካከል ወታደራዊ ግንኙነት ለማድረግ አሁን ያሉት አስቸጋሪ ሁኔታዎች ለምን እንደተፈጠሩ ዩናይትድ ስቴትስ በግልጽ ታውቃለች ብለዋል። ሊ እንደ አውሮፓ አቆጣጠር በ2018 የሩሲያን የጦር መሳሪያዎች ገዝተዋል በሚል በዩናይትድ ስቴትስ መንግስት ማዕቀብ ተጥሎባቸው እንደነበር ተገልጿል። ይሁን እንጂ ይህ ማዕቀብ ሎይድ ኦስተን ከሊ ጋር የኦፊሴል ስራቸውን እንዳይሰሩ አያግዳቸውም ተብሏል። በመጨረሻም የስፔን ባህር ጠረፍ ጠባቂዎች በአትላንቲክ ውቅያኖስ ላይ ከእንጨት በተሰራ ጀልባ ሲጓዙ የተደረሰባቸውን 35 ፍልሰተኞችን ትናንት ጧት ወደ ግሪን ካናሪያ ደሴት አርጊንጊንግ ወደብ ማጓጓዛቸው ተነገረ። ከሰሜንና ከሳሃራ በታች ካሉ የአፍሪካ አገሮች የመጡ 32 ሰዎችንና 3 ሴቶችን የጫነችው ጀልባ የተገኘችው ከግራን ካናሪያ ደሴት 2 ማይል ርቀት ላይ በሚገኘው የማስፖላመስ ባህር ዳርቻ መሆኑን ባለስልጣናቱ አስታውቀዋል። 35ቱም ሰዎች ከአርጊኒን ወደብ ሲደርሱ በቀይ መስቀል አባላት እርዳታ የተደረገላቸው መሆኑም ተነግሯል። ባለፈው ዓመት 15682 ፍልሰተኞች ከካናሪ ደሴቶች መድረሳቸው ሲነገር ይህም እንደ አውሮፓ አቆጣጠር በ2021 ከነበረው በ29.7% ያነሰ መሆኑ ተመልክቷል። አድማጮችና ተመልካቾች ለምሽቱ ያዘጋጀነው የዜናው ሰዓት በዚህ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ጤና ይስጥልን።
ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ግንቦት 23 ቀን 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ዝግጅቱን በመምራት አብሬያችሁ የማመሸው እንግዶ ወልዴ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደግፋ ናቸው። እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በካማሺ እና በምዕራብ ወለጋ ዞኖች መካከል የተቋረጠው የመጓጓዣ አገልግሎት ህብረተሰቡን ለእንግልት መዳረጉ ተገለጸ። ነዋሪዎቹ እና የአካባቢው ባለሥልጣናት የኦሮሞ ነጻነት ታጣቂዎችን ተጠያቂ ያደርጋሉ። የታጣቂ ቡድን ቃል አቀባይ ድርጊቱን አስተባብለዋል። ናኮር መርካ በዚህ ጉዳይ ላይ ሰፋ ያለ ዘገባ አለው።
በአማራ ክልል በጦርነቱ የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት ዋና ዳይሬክተር ዶክተር አባተ ጌታውን
ቤኒሻንጉል ጉሙዝ ካማሺና ኦሮሚያ ክልል ምዕራብ ወለጋ ዞኖችን በሚያገናኘው መንገድ የትራንስፖርት አገልግሎት ከተቋረጠ 3 ወራት መቆጠሩን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ይናገራሉ። የአካባቢዎቹ ነዋሪዎችና ንጋዴዎች እንቅስቃሴያቸውን ይገቱት የኦሮሞ ነጻነት ሰራዊትን ማስፈራሪያና ዝርፊያን በመስጋት መሆኑን ይናገራሉ። ከቤኒሻንጉል ጉሙዝ ካማሺ ዞን ካማሺ ከተማና በኦሮሚያ ምዕራብ ወለጋ ዞን ጊምቢ ከተማ መካከለ ያለው ርቀት 75 ኪሎ ሜትር ሲሆን ከካማሺ ነጆ ከተማ ደግሞ 72 ኪሎ ሜትር ነው። ላለፉት 6 አመታት በጸጥታ ችግር ሳቢያ የመጓጓዣ አገልግሎት ሲቆራረጥ መቆየቱን ያስታወሱት ነዋሪዎቹ ይባስ ብሎ ከባለፈው የካቲት 2015 ዓመተ ምህረት ጀምሮ የመጓጓዣ አገልግሎት ሙሉ ለሙሉ መቋረጡን ይገልጻሉ። አቶ ለማሮሮ የተባሉ የካማሺ ከተማ ነዋሪ የገጠማቸውን ችግር ከገለጹልን መካከል አንዱ ናቸው።
ትራንስፖርት ቆርጦ ቡናውን ኑሮ ውድነት ራሱ በጣም ጣሪያ ነክቶብናልና ይሄ አሁን ለሚመለከተው አካል ተላልፎልን መንገዱ ቢፈተሽልን በጣም አሪፍ ነው።
ወይዘሮ ይርጋለም ሰለሞን የተባሉ ሌላ ነዋሪ በበኩላቸው አገልግሎቱ በምን ምክንያት እንደተስተጓጎለ አለማወቃቸውን ጠቅሰው ህብረተሰቡ ለበርካታ ችግሮች መጋለጡን አብራርተዋል።
አስቤዛዎች የሚገቡልን ግባቶች በአጠቃላይ ግባት የሚገባልን ከዛ አካባቢ ነው። አሁን እሱ በመቋረጡ ምክንያት አንደኛ ማህበረሰቡ ላልተዳረገ ወጪ ተዳርጓል። መግባት ያለባቸው የፍጆታ እቃዎች ገቡ አይደሉም። የሚገቡትም ቢሆን ደግሞ በአሶሳ በኩል ዙሮ ስለሚመጡ ያን ታክል ትራንስፖርት ወጪ አድርገው የሚመጡ ትራንስፖርቶች ያንን እኛንም እየሸፈነ ያንን ግባት የምናገኘው። ከዚህ በተጨማሪ ደግሞ እንግዲህ አካባቢው ቆላማ ከመሆኑ የተነሳ ማህበረሰቡ ለጤና አገልግሎት የሚውሉ የመድኃኒት ግብዓቶችን እያገኘን አይደለንም። አሁን በተለይ በዚህን ሰዓት ህዝቡ በወባ እየተሰቃየን ያለው መድኃኒት በበቂ ሁኔታ አይገባልንም። ዘርፈ ብዙ ችግሮችን ያጋጠመን የትራንስፖርት መቋረጥ።
ሌላው የከተማው ነዋሪ በመንገዱ ዙሪያ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ያደርሳሉ የተባለውን ጥቃት በመስጋት የህዝብ መጓጓዣ አገልግሎት የሚሰጡ አሽከርካሪዎች አገልግሎቱን ማቋረጣቸውን ይናገራሉ።
የታጠቀ ኃይል ነው መንገዱን ይዘጋ በዚህ የሚወጣ መኪና እናቃጥላለን፣ የግልም ሆነ የመንግስት መኪና እናቃጥላለን በማለት አስፈራሩ ነ ማንም በዛ በኩል አንሄድም እያሉ ህዝቡ በዛ በኩል አንሄድም ብሎ መኪናቸውን ባለሀብቲም መኪናው አቁሞ እዚህ ቁጭ ብለዋል። ማንም የምንቀሳቀስ የለም። አሁን
የትኛው የታጠቀ ኃይል?
የኦሮሚያ ላይ ሸኔ የተባለ
የካማሺ ዞን ኮሚኒኬሽን መምሪያ ኃላፊ ተወካይ አቶ ጀርሞሳ ተገኝ የመጓጓዣ አገልግሎቱ ከተቋረጠ 3 ወራት በላይ መቆጠሩን ገልጸው በሁለቱም የጠጠር መንገዶች በኩል የፍጆታ እቃዎችንና መድኃኒት ማስገባት እንዳልተቻለ ተናግረዋል።
ካማሺ ዞን ከምዕራብ ወለጋ ዞን ጋር የሚያገናኝ ዞን ነው። አስፋልት ሳይሆን ጠጠር ነው። ማህበረሰቡ አብዛኛው በዚህ መንገድ ነው የሚጠቀመው። ጥር 2015 ወዲህ ደግሞ ሙሉ በሙሉ ኦሮሞ የሚልም ሌሎች ብሔረሰቡም በዛ መስመር ላይ መንቀሳቀስ አይችሉ። አሁን ደግሞ ክረምትም እየተቃረበ ነው የሚገኘው። ከአዲስ አበባ ይሁን ከአሶሳም፣ ከነጆም፣ ከግንቢም የሚመጣ ማንኛውም የፍጆታ እቃዎች በዚህ መስመር ነው የሚመጣ። በመዝጋቱ ግን ማህበረሰቡ ላይ ከፍተኛ ጉዳት ነው የሚያደርሰው የሚል ሀሳብ አለ። ሁለተኛ ደግሞ አሁን እንግዲህ ክረምት ነው። ክረምት ደግሞ እንደ ዞኑ ተጨባጭ ሁኔታ ወባ የሚበዛበት ወቅት ነው። እንግዲህ መድኃኒት በዚህ መስመር ላይ ካልመጣ ማህበረሰቡ ለከፍተኛ ጉዳት ነው የሚደረገው።
አክለውም መንስኤ ነው ያሉትን ያስረዳሉ።
ጫካ ላይ ስንሄድ መኪና ያቆማሉ። ከዛ በኋላ ያንገራግሩናል፣ ማስጠንቀቂያ ይሰጣል። በዚህ መስመር ሁለተኛ ጊዜ ከሄድ ከመጣ ወይ ህይወት ይታጣል ተብሎ ትንኮሳ ይደረጋል። በዚህ ስጋት ነው ማህበረሰቡ በቃ አንንቀሳቀስም፣ ማስጠንቀቂያ ተሰጥቶናል ብሎ ነው እነሱ ማነት ማስጠንቀቂያ እንደሚሰጥም አይታወቅም። ማስጠንቀቂያ ስለተሰጠኝ ማሄድ አልችልም። ነጋዴም በተመሳሳይ መልኩ ነው። እነሱ ይዘርፋሉ መንገድ ላይ።
እነሱ እነማን ናቸው?
ያው ታጠቁ ሰዎች ናቸው። የሸኔ ታጣቂዎች ነው የሚባለው።
ተወካዩ በአሁኑ ወቅት በታጣቂዎችና በመንግስት ኃይሎች መካከል በአካባቢው እየተደረገ ያለ የተኩስ ልውውጥ አለመኖሩን ጠቅሰው ችግሩን ለመቅረፍ ጥረት እየተደረገ መሆኑን ገልጸዋል።
ውይይት ይደረጋል። ጥምር ኮሚቴ ቅርብ ጊዜ አሁን እዚህ ከማሽ ላይም ታደርጓል። ጥምር ኮሚቴ በመከላከያ ታጅቦ እዚህ መጥቶ ውይይት አድርገዋል። ቃል የተገባ መንግስት አቅም አለው። አዎ መንግስት አቅም እንዳለው ይታወቃል። መንግስት አሁንም ባለው አቅም ተጠቅሞ የማህበረሰቡ ደህንነት ትንሽ ስለሚያስቸግር ይሄ ግምት ውስጥ አስገብቶ አሁንም ጠንከር ያለ እርምጃ ወስዶ መስመር ክፍት እንዲያደርግ ነው የኛ ምኞት።
የኦሮሚያ ቤኒሻንጉል ጉሙዝና ጋምቤላ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ፍሮምሳ ሰለሞን በበኩላቸው ችግሩን ለመፍታት ከሚመለከታቸው የመንግስት አካላት ጋር እየሰሩ መሆኑን ጠቁመዋል።
ከማሽ ዞን ላይ ከማሽ ከተማ ላይ ሰፊ ውይይት በዚህ ዙሪያ እንዴት አድርገን ይህንን ተቀናጅተን መስራት አለብን በሚል ዙሪያ ተወያይተን ተመካክረናል። በእነሱ በኩል መስራት ያለባቸውን ነገር በመንገድ ዙሪያም እዛ አካባቢ ትንሽ በማብራት ህዝብ ጥያቄም ስላለ የሱም እንዴት አድርገን ማሰሪያት እንችላለን በሚል ዙሪያ ሁለቱም ዞኖች ባይቶ ተመካክሮ ወደ ስራ ገብቶ ነው የሚገኙት። በዚህ ዙሪያ ሁለቱም ዞኖች ለመስራት አቅጣጫ ወስደዋል ማለት ነው።
የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ሰለሞን ታምሩ በበኩላቸው በአካባቢው የሚንቀሳቀሰው ሸኔ ሲሉት የጠሩት የኦሮሞ ነጻነት ሰራዊት የዝርፊያ ተግባር በመፈጸሙ ባለሀብቶች በመንገድ ላይ መንቀሳቀስ ስጋት ስለሆነባቸው አገልግሎቱ መቋረጡን ይናገራሉ።
የሁለቱም ክልሎች ተወካዮች በተገኙበት በችግሩ ዙሪያ ውይይት አካሄደን ነበር። መንገዱ ላይ በተለያዩ አቅጣጫዎች ታጥቀው በሚንቀሳቀሱ አካላት ሳቢያ ለእንቅስቃሴ አዳጋች ነበር። ሸኔም ሆነ መሰሎቹ ተግባሩን እንደ ስራ የያዙ በመሆኑ ዝርፊያ በመፈጸም የተሽከርካሪ እንቅስቃሴን በመግታትና ከማስቀየር ጋር ተያይዞ የነበረ ነው። በምዕራብ ወለጋ በወጂ ድርመጂና በካማሺ በኩል ከ30 ኪሎ ሜትር በላይ በረሃን የሚያቋርጥና ሰውም የማይኖርበት በመሆኑ ድርጊቶችን ይፈጽማሉ። ከውይይት በኋላ እንቅስቃሴ ተጀምሮ የነበረ ቢሆንም ባለሀብቶች ስለምንዘረፍ ለመንቀሳቀስ እንሰጋለን በማለታቸው በቅርቡ ድጋሚ እንቅስቃሴው መገታቱን ሰምቻለሁ።
ዩናይትድ ስቴትስ ቨርጂኒያ የሚገኙት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወዳ ተርቢ ድርጊቱን አስተባብለዋል።
በአካባቢው ጦርነት እየተካሄደ ነው። ከባድ ጦርነት። የአካባቢው ሁኔታ ለሰው እንቅስቃሴ አመቺ አይደለም። ያ የሚታወቅ ነገር ነው። ሰው ለሕይወቱ ስለሚሰጋ ጦርነት ባለበት አካባቢ አይንቀሳቀስም። የሰው እንቅስቃሴም መገታቱን አይተናል። እኛ የዘጋነው መንገድ ግን የለም። የኦሮሞ ነጻነት ሰራዊት ስለሚንቀሳቀስ ስጋት አለኝ ማለታቸው ግልጽ አይደለም። ነገር ግን ውጊያ ባለበት ሁሉ ሕብረተሰቡ በከተሞች መካከል የሚያደርገውን እንቅስቃሴ እንዲገድብ እንመክራለን። ዘፊያን በተመለከተ የኦሮሞ ነጻነት ሰራዊት እንዲህ አይነት ተግባር አልፈጸመም። አይፈጽምም። በቅርቡ ከዋሽንግተን ፖስት እንዳየነው በአብይ ስርዓት ተደራጅተው ለስርቆትና ዝርፊያ የተሰማሩ ኃይሎች አሉ። ለእነዚህ አካላት ድርጊት ወደ ኦሮሞ ነጻነት ሰራዊት መጠቆም ትክክል አይደለም። በእነዚህ ሽፍቶች ላይ ከዚህ ቀደም እርምጃ ወስደናል ሲሉ ተናግረዋል።
በሌላ በኩል በአሁኑ ወቅት በታጣቂዎቹና መንግስት ኃይሎች መካከል ቀጥታ የሆነ የተኩስ ልውውጥ አለመኖሩን የጠቀሱት አቶ ሰለሞን በካማሺና ምዕራብ ወለጋ ዞኖች መካከል ተቋርጦ የነበረውን የመጓጓዣ አገልግሎት ለማስጀመር አካባቢው ከጸጥታ ስጋት ነጻ እንዲሆን የመንግስት ኃይሎች እንደሚሰማሩ አስታውቀዋል።
ቤትም ቦታ እየታየ ያለው ችግር ከዝርፊያ ጋር የተያያዘ ነው። እየተካሄደ ያለው ትግል የዝርፊያ ገቢን ለማሳደግ እና ኑሮን ለማሸነፍ የሚደረግ ትግል ነው። ሸማቂዎቹ የህዝብና መንግስትን ንብረት የመዝረፍ ትግል እያካሄዱ ይገኛሉ። ይህን ችግር ለመቅረፍ ስራ ጀምረናል። ሸማቂው ቡድን ተደብቆ እንጂ ፊት ለፊት ሆኖ ድል ለማስመዝገብ ከጸጥታው አካል ጋር እየተዋጋ ባለመሆኑ እንደ መንግስት የተያዘው አቅጣጫ የህግ በላይነትን ለማስከበር ችግሩ ከመሰረቱ እንዲቀረፍ እንዲሁም የቤኒሻንጉል ጉሙዝና የምዕራብ ወለጋ ህብረተሰብ ከችግሩ መላቀቅ ስላለበት የመከላከያ ኃይል ወደ አካባቢው ለማሰማራት አጠቃላይ ዝግጅት ተደርጎ ወደ ስራው ተገብቷል ሲሉ ተናግረዋል።
ከዚህ ቀደም በርካታ ሰዎች በኦሮሞ ነጻነት ሰራዊት ታጣቂዎች ታፍነው ተወስደዋል፣ ተገድለዋል፣ በዚያም ምክንያት አገልግሎቱ ተቋርጧል የሚሉት አቶ ዋክቶላ ስርቴ የተባሉ የካማሺ ነዋሪ በበኩላቸው የመንቀሳቀስ መብታቸው መነፈጉን ይናገራሉ።
በህገ መንግስቱ ባስቀመጠው መሰረት እያንዳንዱ ዜጋ በፈለግበት መንገድ መንቀሳቀስ ይችላል፣ ማዘዋወር መፍት አለ ተብሎ መንግስት አስቀምጠዋል፣ በአዋጅ ማለት ነው። ህገ መንግስቱ እንደዚህ እያስቀምጠ ያለ ህዝቡ የተቸገረበት ምክንያት ምንድን ነው ብለን ብንጠየቅ እስካሁን መፍትሄው ማግኘት አልቻልንም።
መንገዱ መጓጓዣ አገልግሎት የማይሰጥበት ምክንያት ምንድን ነው? ማን ከልክሎት ነው?
ከማሽ ከመገንጠያ ለመንቀሳቀስ ኦሬሻኔ መንገዱ ዘግተዋል። አልፎ ተርፎ መከላከያ ኦፕሬሽን 24 ሰዓት እየተደረገ ነው፣ ግን መንገዱ እስካሁን አልተከፈተም።
አንድ ስማቸውን ያልጠቀሱ የከተማው ነጋዴም የመጓጓዣ አገልግሎቱ የቆመው የኦሮሞ ነጻነት ሸማቂዎች በመንገዱ ላይ ሆነው ስለሚያስፈራሩና ዝርፊያም ስለሚፈጽሙ ነው ብለዋል።
ሻኔዎች ምናምን መንገድ ላይ ተቀምጠው የሚያስፈራ ነጋዴ የነጋዴ ይቀም ይዘርፋል። እንደዛ ነው የተዛጋ መንገድ አስጎማ ይዳር አካባቢ ነው የተዛረፈ። ከዛ በኋላ በቃ የተዛጋ ግን እንትና የካቲት አካባቢ ጀምሮ እስካሁን አልተከፈተም።
ባለፈው ጥር ወር 2015 ዓ.ም የታገቱ 3 የካማሺ ማረሚያ ቤት ኃላፊዎችም ሆኑ በዚሁ 2015 ዓ.ም ህዳር ከተፈጸመው ከ20 የሚበልጡ ተማሪዎች እገታ ጀርባ የኦሮሞ ነጻነት ሰራዊት እንዳለ ቢገለጽም ድርጊቱን አልፈጸምኩም ሲል የኦሮሞ ነጻነት ሰራዊት ማስተባበሉ ይታወሳል። ታገቱ የተባሉ ሰዎች ደብዛ በዚያው ጠፍተው መቅረቱን የዞኑ ኮሚኒኬሽን መምሪያ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅቶቻችን ነው። የሰማችሁት የምሽቱን አብይ ርዕስ ነበር። የትንታኔ መጽሔቱ ይቀጥላል። በአማራ ክልል በሰሜን ኢትዮጵያ ጦርነትና በሌሎች ግጭቶች ሳቢያ የደረሰውን ውድመት ተከትሎ 12 ሚሊዮን የሚጠጋ ሕዝብ በከፋ ችግር ውስጥ እንደሚገኝ ተገለጸ። በጦርነቱ የተጎዱ አካባቢዎችን መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት ነው ይህን ያስታወቀው። የጽሕፈት ቤቱ ዋና ዲሬክተር ዶክተር አባተ ጌታሁን ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ከሁለተኛው ዙር የሰሜን ኢትዮጵያ ጦርነት በኋላ የተደረገውን ጥናት መነሻ በማድረግ በቅርቡ በተደረገው የክለሳ ጥናት ክልሉ በጦርነቱና ከጦርነቱ ጋር በተያያዙ ግጭቶች የወደሙ መሠረተ ልማቶችን መልሶ ለመገንባትና ለማቋቋም 522 ቢሊዮን ብር እንደሚያስፈልግ አመልክተዋል። ለመልሶ ግንባታ የተጠየቀው ገንዘብ እጅግ ከፍተኛ በመሆኑ መንግሥታዊም ሆኑ መንግሥታዊ ያልሆኑ ድርጅቶች የእርዳታ እጃቸውን እንዲዘረጉ የጽሕፈት ቤቱ ዋና ዲሬክተር ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በጦርነቱ የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት ዋና ዳይሬክተር ዶክተር አባተ ጌታሁን መነሻውን በትግራይ ክልል አድርጎ በሰሜኑ የሀገሪቱ ክፍል በተካሄደው ጦርነትና በአማራ ክልል ውስጣዊና ውጫዊ ግጭቶች ምክንያት ከባድ ሰብአዊ ቀውስና ቁሳዊ ውድመቶች መድረሳቸውን ገልጸዋል።
የሰሜኑ የሀገራችን ክፍልና የምስራቅ የአማራ ክፍል በጣም ውድመት ላይ ነው ያለው እና ስለ 12 ሚሊዮን ህዝብ የሚሆን ችግር ውስጥ ፊቨር የሆነ ችግር ውስጥ 12 የሚሆን አጠቃላይ ሁሉም የአማራ ክልል ውስጥ ችግር ውስጥ ነው ያለ። በተፈናቃይም በአፈናቃይም ብዙማቹ ከማይኑ ተፈናቅሏል፣ ሌላው ደግሞ ከቦታው ተፈናቅሏል። እና ለዚህ ብዙ ችግሮች ነው ያሉት። በቁጥር ሁሉንም የአማራ ክልል ማለት ይቻላል።
በሰሜን ወሎ ዞን ከመቄት ወረዳ በ12 ኪሎ ሜትር ርቀት ላይ በምትገኘው አርግጅ ቀበሌ ነዋሪ የሆኑት አቶ ሽፈራው ብርሃኑ ከጦርነቱ በፊት ገልባጭ መኪና እንደነበራቸውና ሕይወታቸውን በተደላደለ ሁኔታ ይመሩ እንደነበር አውስተዋል። በጦርነቱ ወቅት ግን መኪናቸውን የህወሓት ታጣቂዎች ስለወሰዱባቸው ዛሬ በቀን ሰራተኝነት እየተዳደሩ እንደሆነ ገልጸዋል። በመኖሪያ መንደራቸው ቤታቸው የፈረሰባቸው ሌሎችም ግለሰቦች በስቃይ ውስጥ እንዳሉ ተናግረዋል።
አሁን ጋር በመንግስት አገልግላል በማለት ነው የወሰዱብኝ ከቆመበት ቦታ እና አንዱ ተጎጂ ነኝ። በቃ ቤታቸው የተመታ እንደውም አሁን ክረምት ወቅት እየመጣ ነው፣ በልግ ያለ ነው እና ይገባባቸዋል። ቤት ላይ ችግር ላይ አይቀመጡም። በቀን ስራ በወረደ በቀን ስራ ይሰማራሉ። ከመደበኛ ኑሮ ውጭ ነው ራሱን አውርዶ ወደ ስራ እንትን ያለበት መንገድ ይሄ ችግር እንዳለ ነው።
በሁለተኛው ዙር የተደረገውን የሰሜን ኢትዮጵያ ጦርነት ተከትሎ በክልሉ በሰባት ዞኖች ውስጥ በሚገኙ 187 ወረዳዎችና በሶስት ከተሞች በደረሰው ሰብአዊ፣ ማህበራዊና ቁሳዊ ውድመቶች ላይ ጥናት ያካሄዱት ዩኒቨርሲቲዎች ባወጡት ሪፖርት ብር 992 ቢሊዮን የመልሶ ማቋቋምና ግንባታ ገንዘብ እንደሚያስፈልግ ተገልጾ ነበር። ሆኖም ጥናቱን መነሻ በማድረግ በተደረገው ክለሳ ክልሉን መልሶ ለማቋቋምና ለመገንባት 522 ቢሊዮን ብር እንደሚያስፈልግ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የመልሶ መቋቋምና ግንባታ ፈንድ ጽሕፈት ቤት ዋና ዳይሬክተር ዶክተር አባተ ጌታሁን አመልክተዋል።
ቡድን አድርገን በዶክመንት የተደራጀ በሱዳን የተፈናቀሉ አሉ። ኦልሞስት ረዥም ዓመት ሆኗቸዋል። እሱንም ለብቻ ጠና ነው። ያንን አድርገን አሁን በቅርብ ቀን የክልሉ ገንዘብ ቢሮ አቋቋሙ ላይ የመጀመሪያ እንትን ብሏል። በይፋ ግን የክልሉ መንግስት ያወጅበታል። ወደ 522 ቢሊዮን ብር ውድመት ደርሳል። ቁሳዊ ውድመት ባይ የሳይኮ ሶሻል ፓርቱ ምናምን አትመዝኝም ልትመዝኝማችም እና እጅግ የሚደገን ነገሮች ነው እየቀሩ የሚገጥመና።
የመቄት ወረዳ አርግጅ ቀበሌ ነዋሪው አቶ ሽፈራው ብርሃኑ በአካባቢው ስለወደሙ መሰረተ ልማቶችና ይህም ያስከተለውን ቀውስ እንዲህ ያብራራሉ።
አለቱ ከጦርነቱ ወዲህ ምንም ሰላሙ የሰላም ችግር የለም። ከዛ በትምህርት ቤት አንዳንድ ጤና ጣቢያዎች ያልተሟላ ነገር አላቸው እንጂ ትምህርት ቤት ማን ወድሟል። በቃ መቀመጫ፣ መጽሐፍ፣ መማሪያ ነገሮች እነዚህ ወድመዋል። መቀመጫ ኖርማል መቀመጫ እንጨት ላይ ድንጋይ ላይ በመቀመጥ ይማራሉ። አብዛኛውን መድኃኒት አይገኝም። ቀበሌዎች ላይ ቀበሌ ያሉ ጤና ተቋም አለ፣ የመድኃኒት እጥረት አለ። ያው ወደ ሌላ ቦታም መድኃኒት ይንትን ይላሉ፣ ከሌለ ወደዚያ ይልካሉ፣ እዛም ከሌለ ይህ እንደዚህ አይነት ችግር አለ።
በክልሉ ውስጥ ከልዩ ልዩ የሀገሪቱ ክፍሎችና በቅርቡ ከአዲስ አበባ ከተማ ዙሪያ ተፈናቅለው የመጡትን ጨምሮ 1.1 ሚሊዮን ዜጎች በየትምህርት ቤቶችና በየመጠለያ ጣቢያዎች እንዳሉ የጠቀሱት ዶክተር አባተ የወደሙ ተቋማትን መልሶ ለመገንባትና በከፋ ችግር ውስጥ ያሉ ዜጎችን መልሶ ለማቋቋም የተጠየቀውን ከግማሽ ትሪሊዮን በላይ ብር ለማግኘት ከፍተኛ ርብርብ እንደሚያስፈልግ አመልክተዋል።
22 ቢሊዮን ብር ማለት ምንም የአመት የክልል በጀት 100 ቢሊዮን አይደርስም። ይሄ በቀጣይ 5 ዓመት መልሰን ከዚህ በኋላ ሌሎች ግጭቶች እንዳይኖሩ አድርገን ወደ ነበረበት ለመመለስ መሰራት ያለበት ነገር ነው። ርብር ይፈልጋል፣ ግለሰብ ይፈልጋል። እያገዙ ነው ያለው በግለሰብ ደረጃ። ዲያስፖራ ማህበረሰብ ማገዝ ያስፈልጋል። ከመንግስትና መንግስታዊ ያልሆኑ ድርጅቶች ያስፈልጋል። አሁን ተራ የተሳተፉት ወደ 170 የሚሆኑ እነዚህ የሲኤስኦ የምንላቸው የሲቪክ ሶሳይቲ ኦርጋኒዜሽንስ የምንላቸው 170 የሚሆኑ አሉ። ወደ 25 ቢሊዮን ብር የሚሆኑ ኢንቨስት አድርጎ እየሰሩ ነው ያሉት። ወደ 374 የሚሆኑ ፕሮጀክቶችን እየሰሩ ነው ያሉት። ተዋይተናል። ጥሩ ነገር የሚያየ ነው። እነሱ በቀጣይ እንዋያለን። ከዓለም አቀፍ ድርጅቶች ጋር የተለያዩ መድረኮችን እያደረግ ነው ያለ ነው።
የጽህፈት ቤቱ ዋና ዳይሬክተር እንደሚናገሩት ባለፈው ዓመት የክልሉ መንግስት በጦርነቱ የወደሙ አካባቢዎችን መልሶ ለመገንባትና ለማቋቋም በመደበው 1 ቢሊዮን ብር 105 የትምህርት ጤናና መሰል መሰረታዊና ሰብአዊ ፕሮጀክቶች እንዲሁም ወደ 3000 የሚጠጉ ቤቶች መልሰው የተገነቡ ሲሆን 2100 ሴቶችን መልሶ የማቋቋም ስራ እንደተሰራበት አስታውቀዋል። አሁንም የቀጠሉ ሌሎች ስራዎች መኖራቸውን ዶክተር አባተ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። አምባሳደር ማይክ ሃመር በኢትዮጵያ የሚያደርጉት ጉብኝት ላለፉት 2 ዓመታት በሁለቱ አገራት መካከል አለ ያሉትን የሐሳብ ልዩነት ለማጥበብ የሚደረግ ዲፕሎማሲያዊ አካል መሆኑን የኢትዮጵያው የውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ አምባሳደር መለስ ዓለም ዛሬ በሰጡት ጋዜጣዊ መግለጫ ላይ ስለ ጉብኝቱ አብራርተዋል። በኢትዮጵያና በጅቡቲ ለአንድ ሳምንት ጉብኝት ያደርጋሉ የተባሉት ልዩ መልእክተኛው በኢትዮጵያ ቆይታቸው ከኢትዮጵያ ባለሥልጣናትና ከትግራይ ክልል ጊዜያዊ አስተዳደር ጋር እንደሚወያዩ ይጠበቃል። በሌላ ዜና በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ውይይት እንዳልተጀመረ አምባሳደር መለስ ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይም እንዲሁ ከመንግስት ጋር የቀጠለም ሆነ የታቀደ ውይይት የለም ብለዋል። ኬኔዲ አባተ ዝርዝሩን ያቀርብልናል።
ከዛሬ ጀምሮ ለአንድ ሳምንት በኢትዮጵያና በጅቡቲ ቆይታ የሚያደርጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ነገ ከጅቡቲ መልስ ወደ አዲስ አበባ እንደሚገቡ ይጠበቃል። ጉብኝታቸውን በማስመልከት የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ ቆይታቸው ከአፍሪካ ህብረት ባለስልጣናት ጋር ተገናኝተው ጥቅምት 23 ቀን 2015 ዓ.ም የተደረሰው የግጭት ማቆም ስምምነት አፈጻጸም ላይ እንደሚነጋገሩ ገልጿል። በተጨማሪም በአዲስ አበባ ከኢትዮጵያ መንግስት ባለስልጣናት እና በመቀሌ ደግሞ ከትግራይ ክልል ጊዜያዊ አስተዳደር ጋር የሽግግር ፍትህና ተጠያቂነትን እንዲሁም የትጥቅ አፈታትና መልሶ ማቋቋም ፕሮግራሞችን ጨምሮ በሌሎችም ጉዳዮች ላይ እንደሚወያዩ ጠቁመዋል። በሌላ በኩል ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት ስለ ልዩ መልእክተኛው ጉብኝት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዝርዝር ነጥቦችን ባይጠቅሱም ጉብኝታቸው በሁለትዮሽ እና ቀጠናዊ ጉዳዮች ላይ ትኩረት በማድረግ የሚካሄደው የተለመደ የዲፕሎማሲ አካል ነው ብለዋል።
ባለፉት 2 ዓመታት በመካከላችን የነበሩ የሀሳብ እና የአስተያየት ልዩነቶች ነበሩ። እነሱን ለማጥበብ የሚያስችል ስራ በየጊዜው ይሰራል እና ዲፕሎማሲ የአንድ ቀን ኢቨንት አይደለም። ስለዚህ የተለመደ የዲፕሎማሲ እንቅስቃሴ አድርጎ በኢትዮጵያና አሜሪካ መካከል ያለውን ግንኙነት ለማጠናከር በሌሎች ክፍለ አህጉራዊ ጉዳዮችም የጋራ ጉዳዮች አሉ። እኛም ለእነሱም ሀሳብ የሚሆኑ ክፍለ አህጉራዊ ጉዳዮች አሉ። የሱዳን ሰላም አለ፣ የአልሸባብ ጉዳይ አለ፣ ሌሎችም ጉዳዮች ላይ ንግግር ይደረጋል እና ይሄ የተለመደ የዲፕሎማሲ ልውውጥ አድርጎ መውሰድ ያስፈልጋል።
በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ውይይት እጣ ፈንታ በምን ደረጃ ላይ እንደሚገኝም ከጋዜጠኞች ጥያቄ የተነሳላቸው አምባሳደር መለስ አለም ውይይቱ በመጀመሪያው ምዕራፍ ከተቋረጠ በኋላ እንዳልቀጠለ ገልጸዋል።
ዛንዚባር ላይ የነበረው ውይይት አሁን ባለበት ደረጃ እንደተቋረጠ ነው። የሚቀጥልበት ጊዜ ሲኖር ለመገናኛ ብዙሃን በይፋ የሚገለጽላቸው ይሆናል። የዲፕሎማሲ አይነቶች ሁሉም ክፍት አይደሉም። ኦፕን ዲፕሎማሲ የሚባል አለ፣ ክሎዝድ የሚባል ዲፕሎማሲ አለ። በተለይም የድርድርና ምክክር ጉዳይ ሲኖሩ በአብዛኛው የክሎዝድ ዲፕሎማሲ ሂደት ነው የሚኖረው። ዓለም አቀፍ ልምዱም እሱ ነው። ስለዚህ ከኦነግ ጋር የተደረሰ የሚለው በዛ ደረጃ የሚታይ ነው።
የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት እና በዩናይትድ ስቴትስ ቨርጂኒያ የሚገኙት ኦዳ ተርቢም ትናንት በትዊተር ገጻቸው ላይ ባሰፈሩት ጽሑፍ እየተናፈሰ ካለው ወሬ በተቃራኒ በኦሮሞ ነጻነት ሰራዊትና በመንግስት መካከል የቀጠለም ሆነ የታቀደ ውይይት የለም ብለዋል። አሁን ላይ ሁለተኛ ዙር ንግግር ባይዘጋጅም ለሰላማዊ መፍትሄ ቁርጠኞች ነን ያሉት አቶ ኦዳ ማንኛውም ወደፊት የሚደረግ ድርድር ወዲያውኑ ይፋ ይሆናል ሲሉም ገልጸዋል። ችግሩ በውይይት እንዲፈታ ከህብረተሰቡና ከተለያዩ ዓለም አቀፍ አካላት ተደጋጋሚ ጥሪዎች መቅረባቸውን የቀጠሉ ቢሆንም ከመጀመሪያው ዙር ውይይት ወዲህ ግጭቶች እንደቀጠሉ ናቸው። ስለ ውይይቱ ቀጣይነት የሚጠቁሙ አዝማሚያዎችም እስካሁን አልታዩም። በሌላ በኩል በምዕራብ ኦሮሚያ በቀጠለው ግጭት ምክንያት በአካባቢው ያለው ሰብአዊ ችግር ተባብሶ መቀጠሉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ሰሞኑን ባወጣው የሁኔታ ሪፖርት አመልክቷል። በግጭቱ ሳቢያ የተፈናቀሉ ያላቸው 859,000 ያህል ዜጎች በደህንነት ስጋት ውስጥ ከመሆናቸው በተጨማሪ የማህበራዊና ሰብአዊ አገልግሎቶችን እንደማያገኙም አስታውቋል። አምባሳደር መለስ በዛሬው መግለጫቸው ያነሱት ሌላው ጉዳይ በሱዳን ያለውን ግጭት በመሸሽ ወደ ኢትዮጵያ የሚገቡ ሰዎችን የተመለከተ ሲሆን እስካሁን ገብተዋል ካሏቸው ከ30,000 በላይ ሰዎች ውስጥ አብዛኛው ኢትዮጵያውያን መሆናቸውን ተናግረዋል።
ብሎ እስካሁን 30,691 የሚሆኑ ሰዎች ወደ ኢትዮጵያ ገብተዋል። ከነዚህ ውስጥ ወደ 25,311 በመደበኛ ኢሚግሬሽንስ የመጡ ናቸው። 5,380 የሚሆኑት ጥገኝነት የጠየቁ ናቸው። ወደ 17,576 ኢትዮጵያውያን እንደሆኑ ነው መረጃዎችን የሚያሳዩ።
ወደ ኢትዮጵያ የሚገቡ ሰዎች ቁጥር በየጊዜው እየጨመረ መሆኑን የገለጸው ኦቻ በበኩሉ በመተማ ድንበር ብቻ እንኳን ከ33,400 በላይ ሰዎች መግባታቸውን አመልክቷል። በሌላ ዜና ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከግንቦት 15 እስከ 20 በቻይና ስኬታማ ጉብኝት ማድረጋቸውን የገለጹት አምባሳደር መለስ ለቻይናውያን የአማርኛ ትምህርት በመስጠት ላይ በሚገኘው በቤጂንግ የዓለም አቀፍ ጥናት ዩኒቨርሲቲ የተዘጋጁ 3 የአማርኛ መማሪያ መጽሐፍ ሀብት ምረቃ ላይ መታደማቸውንም ተናግረዋል። በአማርኛ ቋንቋ ትምህርት ለምረቃ የደረሱ ተማሪዎች መኖራቸውንም የገለጹት ቃል አቀባዩ ይህም የሁለቱን አገራት የባህልና የህዝብ ለህዝብ ግንኙነት የሚያጠናክር ነው ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባትን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። በኬንያ ዳዳብ የስደተኞች መጠለያ የሚገኙ የጤና አገልግሎት ሰጪዎች እንደሚሉት በቦታው የሚታየው የኮሌራ ወረርሽኝ የከፋ የእልቂት አደጋን ደቅኗል። ከሶማሊያ የሚመጡ ፍልሰተኞች ቁጥር እየጨመረ ባለበት ሰዓት ለስድስት ወራት የቆየው የኮሌራ ወረርሽኝ እስካሁን ከተከሰቱት የከፋ እንደሆነ ድንበር የለሽ የሐኪሞች ቡድን ሜዲሳን ሳን ፍራንቲየር ይገልጻል። ቪክቶሪያ አሙንጋ ከናይሮቢ የላከችው ዘገባ ነው፣ እንደሚከተለው ይቀርባል። ድንበር የለሽ የሐኪሞች ቡድን ሜዲሳን ሳን ፍራንቲየር ማክሰኞ ዕለት በጠራው የጋዜጠኞች መግለጫ ላይ እንዳስታወቀው በኬንያ በሚገኘው የዳዳብ ስደተኞች መጠለያ የተከሰተው የኮሌራ ወረርሽኝ አስጊ ደረጃ ላይ ለመድረስ በመቃረቡ በውሃና ንጽህና አጠባበቅ ረገድ የሚታየውን ችግር ለመቅረፍ ትኩረት ማድረግ ያሻል። ዶክተር ኒቲያ ኡዳይራጅ የሕክምና ስራው አስተባባሪ ናቸው።
The humanitarian conditions there are already at its limit. So when you have an outbreak like cholera or measles, it's literally
በአካባቢው ያለው የሰብአዊ ሁኔታ የከፋ ነው። እንደ ኮሌራና ኩፍኝ አይነት ወረርሽኝ ሲጨመርበት ይበልጥ የከፋ ይሆናል። ለዛም ነው ዛሬ የሰባይ ሁኔታው ትኩረት እንዲሰጠው የፈለግነው። ከስድስት ወራት በኋላም ወረርሽኙ ቀጥሏል። ይህ የተለመደ አይደለም።
በምስራቅ አፍሪካ ትልቁ የስደተኞች መጠለያ በሆነው ዳዳብ ኮሌራ የተከሰተው ባለፈው ዳር ነበር። ከዛ ወዲህ ቢያንስ 5 ሰዎች ሞተዋል። በዳዳብ መጠለያ 300 ሺህ ስደተኞች ይገኛሉ። አብዛኞቹ ከጎረቤት ሶማሊያ የመጡ ናቸው። በሶማሊያ የሚታየው ድርቅ በመቀጠሉ ወደ ካምፑ የሚመጡት ሰዎች ቁጥር ከአቅሙ በላይ ሆኗል። ባለፈው ዓመት ብቻ ቢያንስ 67 ሺህ ተጨማሪ ስደተኞች ወደ ካምፑ መጥተዋል። ይህም ባለው ውስን አቅርቦት ምክንያት ጫና ፈጥሯል። በኬንያ የድንበር የለሽ ሐኪሞች ቡድን ኃላፊ የሆኑት ዶክተር ሐሳን ማያኪ ችግሩን ያብራራሉ።
Today, according to humanitarian organization working in the camp, almost half the camp.
በካምፖቹ በመንቀሳቀስ ላይ እንዳሉት የረድኤት ድርጅቶች ከሆነ በካምፕ ውስጥ ከሚኖረው ህዝብ ግማሹ የመጸዳጃ ቤት የለውም። በካምፕ ውስጥና በካምፑ አካባቢ ደጅ ላይ ነው የሚጸዳዱት። ይህም ለበሽታው መከሰት ምክንያት ይሆናል።
የኬንያው የጤና ጥበቃ ሚኒስቴር በካምፑ የኮሌራ ክትባት ሰጥቷል። ሐኪሞችን ለሚሉት ግን የንጽህና መጠበቂያ ሁኔታዎች ካልተሟሉ ወረርሽኙን ማቆም አስቸጋሪ ይሆናል። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮች፣ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በቀጣይ በትግራይ በጦርነቱ ወቅት የወጡ ሕጎች እንዲሻሩ ተጠየቁ የሚለው ቀጣይ ዘገባችን ነው። በትግራይ በጦርነቱ ወቅት የወጡ ሕጎች እንዲሻሩ ተጠየቀ የሚለው ቀጣዩና በዛሬው ዲሞክራሲ በተግባር ዝግጅታችን የምንመለከተው ጉዳይ ነው። በኢትዮጵያ መንግሥትና በህወሓት መካከል የፕሪቶሪያው ስምምነት ከመፈረሙ በፊት ህወሓት ልዩ ልዩ የአስቸኳይ ጊዜ ሕጎች ደንግጎ እንደነበር ፓርቲው አስታውሶ፣ ሆኖም ግን ሂደቱ ሕጋዊነትን የተከተለ እንዳልነበረና የሕጎቹ ይዘትም ከክልሉና ከፌዴራሉ ሕገ መንግሥቶች ጋር እንደማይጣጣም ገልጿል። ሕጎቹ ሥራ ላይ በዋሉባቸው ጊዜያትም የተለያዩ ችግሮች ማስከተላቸውን ፓርቲው አመልክቷል። የትግራይ ክልል ጊዜያዊ አስተዳደር እነዚህን ሕጎች እንዲሽራቸው የጠየቀው ፓርቲው፣ ካልሆነ ግን ጉዳዩን ወደ ሕገ መንግሥት አጣሪ አካል እንደሚወስደው የፓርቲው የሕግና የሥነ መንግሥት ክፍል ኃላፊ አቶ ተስፋለም በርሀ ለአሜሪካ ድምፅ ተናግረዋል። ስለ ጉዳዩ ከትግራይ ክልል ፍትሕ ቢሮ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ማንነታቸው እንዳይጠቀስ የጠየቁ አንድ ከፍተኛ የሥራ ኃላፊ ግን ቢሮው ሕጎቹን እየሻረ ወደ መደበኛው የፍትሕ አሰራር ለመግባት እንቅስቃሴ መጀመሩንና በሕጉ መሠረት ተከሰው ስለተፈረደባቸው ሰዎችም የባለሙያዎች ቡድን ተቋቁሞ ጥናት እያደረገ እንደሆነ ጠቁሟል። ገብረ ሚካኤል ገብረ እግዚአብሔር ለዛሬ ዲሞክራሲ በተግባር መሰናዶ ተከታዩን ይዘዋል።
የሳልሳይ ወያነ ትግራይ ፓርቲ የሕግና ስነ መንግስት ክፍል ኃላፊ አቶ ተስፋ ዓለም በርሀ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በፌዴራሉ መንግስትና በህወሓት መካከል የሰላም ስምምነት ከመፈረሙ በፊት በትግራይ ክልል ህወሓት ልዩ ልዩ የአስቸኳይ ጊዜ ሕጎችን ማውጣቱን አውስተዋል። የአስቸኳይ ጊዜ ሕጎቹ በ2014 ዓ.ም በደንብ ቁጥር 117 ይወጡ ሆነው አወጣጣቸው ሕጋዊነትን የተከተለ አይደለም ይላሉ።
የወንጀል ሕግ የሚወጣበት ፌዴራል ፓርላማ ወይም ደግሞ የህዝብ ተወካዮች ነው የሚወጣው። በእርግጥ ህገ መንግስቱ በግልጽ ተቀምጠዋል። ይኸውም ባይሆን አትሊስት በእጃቸው እንኳን የነበረው የትግራይ የህዝብ ተወካዮች ምክር ቤት መጠቀም ሲችሉ በካቢኔ ወይም ደግሞ ፈጻሚዎቹ ተሰብስበው ከባድ የሚባሉ የወንጀል ህጎች ነው የደነገጉት እና ይሄ አወጣጡ ላይ በጣም መሰረታዊ የሆነ ስህተት ነበረው። የወንጀል ህግ በፍጹም በፈጻሚ አካል ወይም ደግሞ በካቢኔ በቢሮ ኃላፊዎች ሊወጣ አይችልም። በጨራሽ በትግራይ ህገ መንግስትም በፌዴራል ህገ መንግስትም ማለት ነው። አንድ መሰረታዊ የሆነ የህግ ስህተት ነበረው።
የህጎቹ ይዘትም ከክልሉና ከፌዴራሉ ህገ መንግስቶች ጋር እንደማይጣጣም ለአሜሪካ ድምፅ አስተያየት የሰጡ የህግ ባለሙያው አቶ መብርሄ ብርሃነ ይናገራሉ።
ከክልሉ ህገ መንግስትና ከፌዴራል ህገ መንግስት አንጻር ስታየው ደግሞ ከፌዴራል ህገ መንግስት ጋር የተቃረነ ህግ ልታወጣ አትችልም። ያ ማለት ነው ለምሳሌ የወንጀል ህግ በፌዴራል የወንጀል ህግ የተሸፈነ ከሆነ አዲስ ክልሎች እንዲያወጡ አይፈቅድላቸውም። ማለትም በፌዴራሉ የወንጀል ህግ ያልተሸፈነ ነገር ካለ ብቻ ነው እንጂ ማውጣት የምንችለው። ኮምፕሊትሊ ወይም ሙሉ በሙሉ በፌዴራል የወንጀል ህግ የተሸፈነን ተግባር ደግመ ሌላ አዲስ ቅጣት ወይም ደግሞ ከፍ ያለ ቅጣት በማስቀመጥ አዲስ ህግ ልታወጣበት የሚችልበት ሁኔታ የለም። ከክልሉ ህገ መንግስት ራሱ የሚጣጣም አይደለም። ምክንያቱም ቅድም እንዳልኩ የክልሉ ህገ መንግስት የወንጀል ጉዳዮች በተመለከተ ከፌዴራል ህገ መንግስቱ ከተሰጠ ስልጣን ባሻገር ሌላ ዲቴይል የሆኑ በፌዴራል እንትን የተሸፈኑ ህጎች እንዲወጡ አይፈቅድምና ከዚህ አንጻር የህግ አወጣት ችግሩና በተለይ ከክልል ህገ መንግስትና ከፌዴራል ህገ መንግስት በጣም ችግሮች የሚታዩበት ደንብ ነው ብለን ልንደመድም እንችላለን። ይህኛው ህግ ማለት
ህጎቹ ለምን እንደወጡ በግልጽ የታወቀ ነገር የለም የሚሉት አቶ መብርሂ በጦርነቱ ወቅት በትግራይ የነበሩት ሁኔታዎች ህወሓት ህጎቹን እንዲያወጣ ግድ ብለውት ሊሆን እንደሚችል ግምታቸውን አስቀምጠዋል።
ከ2013 እስከ ፕሪቶሪያው ስምምነት 2015 ኦልሞስት ለሁለት ዓመት አካባቢ የነበረው ሁኔታ ምን እንደነበር ሁላችንም እናውቀው ነገር ነው። ስለዚህ ምናልባት አንደኛውና ዋነኛው ታሳቢ አድርጎ ወጥቷል ብዬ ለማለት ክልሉ በወቅቱ የነበረበት ሁኔታ ከፌዴራል መንግስት ጋር ምንም አይነት ግንኙነት አልነበረም። ክልሉ በሙሉ በሁሉም የክልሉ አካባቢዎች ጦርነት ይካሄድበት የነበረበት ሁኔታ ስለነበር፣ ስለዚህ እንደዚህ አይነት ሁኔታዎች ሲያጋጥሙ በአስቸኳይ መንገድ የሚወጡ ህጎች አሉ። ያንን ከኤርትራ የሚመጡ የተለያዩ ሰላዮች ይኖራሉ፣ ከክልሎች የሚመጡ ነገሮች ይኖራሉ። ስለዚህ ይህን ሁኔታ ታሳቢ ባደረገ መልኩ የወጣ ልንል እንችላለን። ክልሉ ከፌዴራል መንግስት ጋር የነበረው ግንኙነት ሙሉ በሙሉ በጦርነቱ ምክንያት ቆሞ ስለነበር ይህንን ሁኔታ ታሳቢ ያደረገ ወቅቱን ግምት ውስጥ ያስገባ ህግ እንዲወጣ የታሰበ ይመስለኛል። እንደዚህ አይነት ዝርዝር በህጉ ላይ ባይኖርም ማለት ነው።
ማንነቴ እንዳይገለጽ ያሉን አንድ የህወሓት ከፍተኛ የአመራር አባል ለአሜሪካ ድምፅ በሰጡት አስተያየት በጊዜው የነበረው ሁኔታ የአስቸኳይ ጊዜ ህጎቹን መደንገግ አስፈላጊ እንዳደረጓቸው አስረድተዋል። የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊው አቶ ተስፋ አለም በርሀ ቅቡልነት በሌለው አካል ስልጣን ወጥቷል ያሏቸው ህጎች በትግበራ ወቅት የተለያዩ ተጽዕኖዎችን ማሳደራቸውን ገልጿል።
ለማረምም አስቸጋሪ የሆነ ሁኔታ ነው የፈጠረው። እስካሁን ድረስ አልተሻረም። ብዙ ሰዎችም በሱ ምክንያት የታሰሩ ሰዎች አሉ። እስካሁን ድረስ ተተቋቋሙ እየተባሉ እርስ በርሳቸው ሰውዬ ተተቋቋመ በህዝቡ ዘንድ በጣም ብዙ የሆነ የህዝቡን ሶሻል መስተጋብር የሚባለውን ነገር የበጣጠሰበት ሁኔታ ነው የተፈጠረው ማለት ነው። እርስ በርሱ የተቋቋመ ብዙ ቅሬታ የፈጠረበት ሁኔታ ነው ያለው። እንደገና ደግሞ ማስረጃ ላይ የተመረኮዘ የፍርድ ሂደት ሳይሆን ዝም ብሎ ተጠርጥረሃል እየተባለ 2-3 ዓመት ከዛሬም ድረስ የታሰረ ሰው አለ። ስለዚህ ይህን ሁሉ በጣም ከባድ የሆነ ጉዳት ነው ያስከተለው።
ህጎቹ የመናገር ነጻነትን ጭምር የሚጋፉ ስለመሆናቸውም አቶ ተስፋ አለም ይናገራሉ።
በድንጋጌው ደንቡ ውስጥ ባለስልጣንን ያነሳ ስምን ያነሳ ያማ ያው ያወራ ምናምን አይነት ማለት ነው። በመንደር እንኳን ቁጭ ብለው ሰዎች ያወሩት ወይም ደግሞ የተናገሩት ነገር እንደ ወንጀል ተቆጥሮ ባለስልጣንን አምታል እየተባለ ብዙ ሰው ለእስር የተዳረገበት ሁኔታ አለ። ይህ ማለት የመናገር መብትህን በጣም የሚገድብ አይነት ነው የነበረው።
የህግ ባለሙያው አቶ መብርሂ ብርሃን ደግሞ እነዚህ ህጎች በፍትህ ስርዓቱ ላይ ተጽዕኖ ፈጥረዋል ብለዋል።
ዳኞች በጣም በነጻነት የማይወስኑበት ማለትም በካድሬዎች ማስፈራሪያ እየደረሰባቸው በጣም ከባድ የሆነ ሁኔታ ፈጥሮ ነበር ማለት እንችላለን። በተግባር ማለት ነው። ይሄ ተጽዕኖ ምን ያህል እንደሄደ የምታየው የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ የሚባል አካል ወንጀልን ወደኋላ ተመልሶ መስራት ይችላል። ማለትም ምን ማለት ነው? ይሄ ህጉ ነሐሴ አካባቢ ወይም ወደ መስከረም አካባቢ 2014 ነው የወጣው። መቼ ለተፈጸመ ወንጀል ያገለግላል? 2013 የካቲት ላይ የተፈጸመ ወንጀል ወደኋላ ተመልሶ እንዲሰራ፣ ይሄ በየትኛው ዓለም እንደዚህ አይነት ነገር ሊያጋጥም አይችልም። በፌዴራልም በክልልም የወንጀል ህግ ወደኋላ ተመልሶ በፍጹም መስራት አይችልም። ይሄ ዓለም አቀፍ ሂደት ነው።
በጉዳዩ ላይ ከትግራይ ክልል ፍትህ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ማንነቴ እንዳይገለጽ ያሉን አንድ ከፍተኛ የሥራ ኃላፊ ግን የአስቸኳይ ጊዜ ህጎቹ ቀስ በቀስ እየተሻሩ ናቸው ብለዋል። ከዚህ በኋላ በእነዚህ ህጎች የሚከሰስ ሰው አይኖርም ሲሉም ተናግረዋል። ቀድሞ በእነዚህ ህጎች ተከሰው የተፈረደባቸውና አሁንም ድረስ በማረሚያ ቤቶች ለሚገኙት ሰዎች መፍትሄ ለመስጠት ደግሞ የህግ ባለሙያዎች ቡድን ተቋቁሞ ጥናት በመደረግ ላይ እንደሆነ አስተያየት ሰጪው አመልክቷል። አቶ መብርሂ ብርሃነ በበኩላቸው በእነዚህ ህጎች የተፈረደባቸውን ሰዎች ጉዳይ እልባት ለመስጠት የሚያስችሉ የተለያዩ መንገዶች መኖራቸውን ያመለክታሉ።
ይህ ሲጀመር መጀመሪያው ነው ስልጣን ባለው ይወጣ ስላልሆነ ስልጣን በሌለው አካል የወጣ ህግ ደግሞ እንደሌለ ህግ ወይም ደግሞ እንዳልወጣ ቮይድ ወይም ደግሞ ከመጀመሪያው እንዳልነበረ ስለሚቆጠር ውጤት አልባ ይሆናሉ ማለት ነው። ያ ሲባል ግን በዚህ መሃል ደግሞ ለምሳሌ ከባድ ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ። ለምሳሌ ተራ የሆነ ግድያ፣ ከባድ ግድያ እና ሌሎች በወንጀል ህጉ የተካተቱት ወንጀሎች የሰሩ ሰዎች ካሉ እነዚህ ምንድነው እድላቸው? ከዚህ በፊት የተሰጠው በደንቡ መሰረት የነበረው ክስ ውድቅ ተደርጎ እንደ አዲስ ፖሊስ የማጣራት ስራ ሰርቶ አዲስ ማስረጃ ሰብስቦ አቃቢ ግን በዛ መሰረት ክስ መስርቶ ለፍርድ ቤት የሚያቀርብበት ሁኔታ አለ። ፍርድ ቤት እንግዲህ ይህንን ጉዳዩ ሲቀርብለት ከዚህ በፊት የነበረው በህግ ስልጣን ባልተሰጠው አካል የወጣ ህግ መሰረት በማድረግ ጥፋተኛ የተባለ ስለሆነ ያ እንዳልነበረ ስለሚቆጠር በዚህ መንገድ አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ እነዚህ በእስር ላይ ያሉ የተፈረደባቸው ሰዎች ጥፋተኛ የተባሉት ወደ ፌዴራል ሰበር ሰሚ መጥተው የማስተካከል እድል አላቸው ማለት ነው። የመጨረሻው እድላቸው ደግሞ ምን ማድረግ ነው? ይሄ ህግ ከክልሉ ህገ መንግስትና ከፌዴራል ህገ መንግስት የሚቃረን ደንብ ስለሆነ ይሄ ደንብ ደግሞ ተፈጻሚነት እንዳይኖረው ለህገ መንግስት አጣሪ ጉባኤ አቤታ ቀርቦ የህገ መንግስት አቤታ ጉባኤ ደግሞ ጉዳዩ የህገ መንግስት ትርጉም ያለው መሆኑን ግምት ውስጥ ስለሚያስገባ ቀጥሎ ወደ ፌዴሬሽን ምክር ቤት ቀርቦ ህጉ የሚሻርበትና በዚህ ህግ ጥፋተኛ የተባሉት በዚህ ህግ በሂደት ላይ ያሉ ጉዳዮች በሙሉ እንዳልነበሩ ተደርገው እንደ አዲስ የሚታዩበት ሁኔታ የሚፈጠርበት እድል ይኖራል ብዬ አስባለሁ።
በክልሉ መደበኛ የወንጀል ህጎች እያሉ እነዚህን የአስቸኳይ ጊዜ ህጎች ማውጣት አስፈላጊ አልነበረም የሚሉት የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊው አቶ ተስፋ አለም በርሀ ጊዜያዊ አስተዳደሩ ህጎቹን ሊሽራቸው ይገባል ብለዋል። ካልሆነ ግን ፓርቲያቸው ለህገ መንግስት አጣሪ አካል አቤቱታ እንደሚያቀርብ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን እናመሰግናለን። የወጣቷ መታገት ቤተሰቦቿን አስጨንቋል ይላል ቀጣዩ ዘገባ። የሐዋሳ ከተማ ነዋሪ እና የዳሸን ባንክ ሠራተኛ የሆነችው እህታችን ጸጋ በላቸው ከሥራ ወጥታ በኪራይ ወደምትኖርበት ቤት በማምራት ላይ ሳለች ከታገተችብን ዛሬ 9ኛዋ ቀኗ ቢሆንም የደረሰችበት አልታወቀም ሲሉ ታላቅ እህታቸው ነጻነት በላቸው ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ለዛሬ ሴቶችና ቤተሰብ ፕሮግራማችን ተከታዩን አስተናግዷል።
ነጻነት በላቸው የታጋቿ የጸጋ በላቸው ታላቅ እህት ናት። ካለፈው ሳምንት ሰኞ ግንቦት 15 2015 ዓ.ም ጀምሮ በወጣችበት ያልተመለሰችውን እህቷን ፍለጋ እያደረጉ መሆናቸውን ትናገራለች። ጸጋ ከስራ ስትወጣ መታገቷን የሰማችውም በማግስቱ መሆኑን ትገልጻለች።
ከዚህ በፊት የሚያስፈራራት ሰው ማለትም የሚከተላት አይነት ሰው እንደነበረና የምትፈራው ነገር እንደነበረ ነግራታለች። ጥቆማ አላደረገችም። ጥቆማ ያላደረገችው ደግሞ ለስራ ቤት ጠቁም ብላ በምጠይቅበት ሰዓት የባለስልጣን ጋርድ ስለሆነ አንቺ ላይ ችግር ያመጣል ታይ ብለዋት ነበረ። በዛ ምክንያት ፈርተን ሰው ነው ግን ማናጀሯ አንድ ነገር ቢፈጠር እሱና አንድ ስለሷ ሙሉ ኢንፎርሜሽን የምትሰጠው ስልኳን ምናምን መግቢያ መውጫዋን የምትነግረው አንድ ልጅ ነበረች እዛ መስሪያ ቤቷ ስት እነሱ ሁለቱን ሰዎች በህይወት የሆነ ነገር ቢፈጠር ጠይቁልኝ አይነት ነገር ነበር የነገረቻት።
የጸጋን መታገት እንዳወቁ ለሐዋሳ ከተማ ፖሊስ ማመልከታቸውን ገልጿል።
ፖሊሶች መጀመሪያ ላይ ትንሽ ችላ እንደማለት ብለው ነበር። የተባበሩንም ፖሊሶች ነበሩ ግን ደግሞ የሆነ ነገር ሲገኝ ወይ በስልክ በሚደውላቸው ስልኮች ትሬስ ተደርጎ በሚገኝ ሰዓት ቀድሞ ኢንፎርሜሽን ይደርሰው ነበረ እና ያለው ነገር ይሄ ነው። ጠለፋ ነው ለማለት እኔ እንጃ። እኔ ጠለፋ በሁለቱም ሰዎች ፍላጎት የሚደረግ ነገር ይመስለኛል። እሷ ግን የቤተክርስቲያን ትምህርት ጨርሳ አላሙራ ሙሉ ወንጌል ቸርች የቤተክርስቲያን ትምህርት ጨርሳ ምታገባው ያለው ሰው እጮኛ ያላት ቤት የቤት እቃ እያሟሉ ያሉት ጓደኛ አላት። መሀል ነው ይሄ የተፈጠረው።
ሽማግሌ እንልካለን፣ ሽማግሌ ካልተቀበላችሁ ሌላ መጥፎ ነገር ይፈጠራል፣ አታገኟትም የሚል ማስፈራሪያና ዛቻ ቤተሰብ ጋር እያደረሰ ነው የሚባል ወሬም አለ። ይሄ ዛቻና ማስፈራሪያ እናንተ ጋር ደርሷል?
አዎ፣ እኔም ጋር ደውሎ እንደዛ ብሎኛል። ወንድም ታላቅ ወንድም የተካተለውንም ሽማግሌውን የማትቀበሉ ከሆነ አለቃትም አንደኛ፣ ሲቀጥል ደግሞ ለህይወቷም እንደሚያስፈራት እሷ ነግራኛለች።
የጸጋ በላቸው እገታ እንደተሰማ ጉዳዩ የማህበራዊ ሚዲያ መነጋገሪያ ሆኖ ሰንብቷል። ድርጊቱን ያወገዙ ብዙ ድምፆች የመሰማታቸውን ያህል ነገሩን ያሳነሱ አስተያየቶችም ተንጸባርቋል። የጸጋ ቤተሰቦች ግን በሂታቸው መጥፋት ጭንቀት ላይ ናቸው።
አባቷ ታሞ ሆስፒታል ተባሰኝቷል። እናት መጥፋቷን በግልጽ አርገን ባንነግራትም ስልኳ እንትን እንደ የሆነ ነገር እንደሆነች በቃ ማዘር በተለይ የሆነ የጠረጠረችውም ነገር አለ። በዛ ላይ ሙሉ ትኩረቷ እሷ ላይ ነው። ቀን በቀን ነው ልጅ የሆነ ነገር ሆናለች አምጡልኝ ሁሌ ነው የምትለውና የምትተባበሩን ነገር ካለ
ጉዳዩ ይመለከታል ለሚሏቸው ለልዩ ልዩ የህግ አካላት፣ ለመፍት ተሟጋች ተቋማት እንዲሁም ለክልሉ ሴቶችና ህጻናት ቢሮ ማስታወቃቸውና ፖሊስ ክትትል እያደረገ መሆኑን ማስታውቀዋል።
እኛ የምናውቀው ነገር የለም ግን ፖሊሶች እየደረስን ነው እንዲህ እያደረግን ነው የሚል ነገር አለ። እኛ ምን ላይ እንደደረሱ ባናውቅም
የኢትዮጵያ የህግ ባለሙያ ሴቶች ማህበር የአዋሳ ቅርንጫፍ አስተባባሪ ሰላማዊት ካሳ በጸጋ በላቸው ላይ ተፈጽመው የመፍት ጥሰት መሆኑን አስታውቀው ጉዳዩን በመከታተል ላይ መሆናቸውን ተናግሯል።
ሄደው ጥቆማ ሰጥተዋል። ከዛ በኋላ ደግሞ ወደ እኛ ቢሮ መጥተው ነው ጉዳያቸውን እንድንከታተል ኃላፊነት የሰጡን ማለት ነው። ስለዚህ ከዛ ጊዜ ጀምሮ በሰጡን ኃላፊነት መሰረት እየተከታተልን እንገኛለን።
ማህበሩ ፖሊስ የሚያደርገውን ክትትል እየተከታተለ መሆኑና ነፃ የህግ ድጋፍ ለመስጠት መዘጋጀቱን የቅርንጫፉ አስተባባሪ ሰላማዊት ካሳ አመላክቷል።
እንግዲህ ከኛ ስራ ውስጥ የሚያርፈው ይሄ ጉዳይ በየትኛው ነው? አንደኛው ነፃ የህግ ድጋፍ መስጠት ነው። ሁለተኛ ደግሞ ከዓላማው ጋር ከሴቶች ጥቃት የጸዳ አካባቢ መፍጠር ከሚለው አኳያ ነው። ስለዚህ እኛ እያደረግን ያለ ነው ምንድን ነው? እንደሚታወቀው የወንጀል ጉዳይ መከታተል የፖሊስ ጉዳይ ነው። ያንን ደግሞ እኛ የምንሰራው ፖሊስ ምን እየሰራ እንደሆነ ማጣራት።
የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ፖሊስ የጠረጠራቸው ግለሰቦች ተይዞ ምርመራ የተደረገባቸው እንደሚገኝም ገልጿል።
ዛሬም ለዚህ ድርጊት ተባባሪ ከሆኑት ማታ በተሰራ ኦፕሬሽን ኦሮሚያ ክልል በቦሬ ወረዳ በቤታቸው አሳድረው ያስመለጡ የቅርብ ዘመድ የተባሉት ዛሬም በሕግ ቁጥጥር ስር ላይ አውለናል። በየቦታ ክትትሎች ተሰማርቶ ነው ያሉት። ከገባበት ጉድጓድ ገብተን ደግሞ በቅርብ ጊዜ በሕግ ቁጥጥር ስር በማዋል ለሕዝባችን ይፋ የምናደርግ ይሆናል። እስካሁን ባለው ሁኔታ ከዚህ ጋር ተያያዥነት ያላቸው ቁጥራቸው ወደ 8 ግለሰቦች በሕግ ቁጥጥር ስር ነው የሚገኙት፣ የወለዷቸው እናቱንም ጨምሮ።
ከሐዋሳ መሀል ከተማ አንድ አዋቂ ሰው በግለሰብ ታፍኖ ሲወሰድ የከተማው የጸጥታ ኃይል የት ነበረ? እስካሁንስ እንዴት በቁጥጥር ስር ማዋል አልተቻለም? ተብሎ የሚቀርበውን ወቀሳ በተመለከተ የተጠየቁት አቶ አለማየሁ
አጋጣሚ ሆኖ ከፍተኛ አመራሩ የጸጥታ አመራር በሙሉ በወቅቱ ልጅቷ የተጠለፈች ጊዜ ላይ ሁሉም የክፍለ ከተማም የመምሪያውም የክልሉ ፖሊስም ሙሉ በሙሉ አፈጻጸም ግምገማ ሂደት ውስጥ ስለነበርን ሁሉም አካል ስልክ ይዞ ስላልገባ ኢንፎርሜሽኑን ለቶንን በመስማታችን የተፈጠረ ስህተት ነው። የተቀነባበረ ነው። አንደኛ ልጅቷ የተጠለፈችው ከልጁ ጋርም ግንኙነት እንዳላት እናውቃለን። ልጅቷ እንደዚህ እንድትሆን ያደረገችው የራሷ ጓደኛ ነች።
ታላቅ እህቷ ነጻነት ግን ከግለሰቡ ጋር እህታቸው የፍቅር ግንኙነት እንደሌላት ትናገራለች።
እኔን ነበር የምታወራኝ ሁሉንም ነገር። አንድ ትልቅ የሚያስፈራ ሰው እንደሚከታተላት ስልክ ኬት እንዳመጣ ባላውቅም እየደወለልኝ ነው ብላ ትደውል እንደዚህ አይነት ሰው ነኝ ብሎ ሲነግራት ስልኩን እንደምትዘጋበት፣ በዛ መሀል ግን ይሄንን ኢንፎርሜሽን የምትሰጠው ከሷ መስሪያ ቤት የምትሰራ ልጅ እንዳለች ታወቀችና ይህንንም ነግራኝ ነበረ።
ይልቁንስ በመንግስት ተሽከርካሪ ነው ወንጀሉ የተፈጸመው በሚል የሚቀርበውን ክስ በተመለከተ አቶ አለማየሁ የሚከተለውን ብሏል።
ከዚህ በፊትም ከስራ ቦታዋ ስትወጣ በባጃጅ እንደምትጠቀም፣ አሁንም የተወሰደችው ከስራ ወጥታ መናኸሪያ አካባቢ ባጃጅ ውስጥ እንደገባች በዛ ባጃጅ ይዟት እንደሄዱና በኋላ ወደ መኪና እንዳስገባዋት ይሄን ዝርዝር ሁኔታዎቹን አይተናልኛ።
መኪናው የመንግስት ነው ወይስ የግለሰብ ነው?
እሱ ገና ስጠራ እንነግራቸዋለን። የኋላም የፊትም ታርጋ ሰጥቶ ነበረ ልጁ እንደዚህ አይነት ድርጊት የፈጸመው።
በጸጋ በላቸው ላይ የደረሰው በኢትዮጵያ ውስጥ በሚገኙ አያሌ ሴቶች ላይ የሚደርስ የመብት ጥሰት ማሳያ ነው ሲሉ የኢትዮጵያ የሕግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ አስተባባሪ ሰላማዊት ካሳ ገልጸዋል። ወንጀሉን የፈጸመው የሐዋሳ ከተማ አስተዳደር ከንቲባ አጃቢ በመሆናቸው ብቻ ጉዳዩን መንግስታዊ ማድረግ አሊያም ከመንግስት ባለስልጣናት ጋር ማገናኘት ተገቢ አይደለም የሚሉት አቶ አለማየሁ ህብረተሰቡ ጸጋ በላቸውን ያገተውን ወንጀለኛ ለመያዝ በሚደረገው ሂደት ጥቆማ በመስጠት ከፖሊስ ጋር እንዲተባበር አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ክብራትና ክብራን ለምሽቱ የተመደበው ሰዓታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ በተመሳሳይ ሰዓት እንገናኛለን። መልካም ምሽት።
Thank you.